ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ታህሳስ 24 2016 ዓ ም ዝግጅታችን ጀመረ። በሶማሌላንድ የእውቅና ጉዳይ አቋም እንደሚወስድ የኢትዮጵያ መንግሥት አስታወቀ የሚለውና ሌሎች ቀጠናዊ እንዲሁም ዓለም አቀፋዊ ዘገባዎች እንዲሁም ጉዳዮች በምሽቱ ተካተዋል። እናስጥልኝ፣ እንደምናምሽታችኋል፣ እንደምንውላችኋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብራን የምታመሸው ደግሞ ብርሃን ኃይሉ ናት። ዋና አዘጋጃችን ቆንጅት ታየናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። ደረጀ ደስታ ይጠብቃችኋል።
ጤና ይስጥልን። በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ኢትዮጵያና የሶማሌላንዱ የመግባቢያ ስምምነት ድጋፍና ተቃውሞችን ቀስቅሷል። የመርከብ ድርጅቶች ከቀይ ባህር መርከቦቻቸውን ስለማሸሻቸው፣ ኢራን ውስጥ በተፈጸመ የሽብር ጥቃት ከ100 በላይ ሰዎች መሞታቸው የሚሉትና ሌሎች የሚገኙበታል። አሁን ወደ ዝርዝሩ እናልፋለን። በሶማሌላንድ እውቅና ጉዳይ አቋም እንደሚወስድ የኢትዮጵያ መንግስት አስታወቀ። ለኢትዮጵያ የባህር በር ለሶማሌላንድ በኢትዮጵያ አየር መንገድ ድርሻ ያስገኛል የተባለውን ይህንን የመግባቢያ ሰነድ ሶማሊያ በሉዓላዊነቷ ላይ የተቃጣ ጥቃት ዋጋቢስና ሕጋዊ መሰረት የሌለው ነው ብላለች። ኢትዮጵያ ደግሞ በስምምነቱ የሚጎዳ አገርም ሆነ የተጣሰ ሕግ የለም ብላለች። ሶማሌላንድ ከሊዙ የሚታሰብ ድርሻ ከኢትዮጵያ አየር መንገድ እንዲኖራት ያስችላል ሲልም መግለጫው አክሏል። ስምምነቱ ለኢትዮጵያና ለሶማሌላንድ መሪዎች የእርካታ፣ ሶማሊያ ውስጥ ደግሞ የቁጣ ሰበብ መሆኑ እየታየ ነው። ስምምነቱን የሚቃወም ግዙፍ ሰልፍ መቋድሾ ላይ፣ ስምምነቱን የሚደግፍ ሌላ ግዙፍ የተባለ ሰልፍ ደግሞ ሀርጌሳ ላይ መካሄዳቸውን ሪፖርተሮቻችን ዘግበዋል። የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ዛሬ ረቡዕ ባወጣው መግለጫ ሰነዱ ለኢትዮጵያ በአደን ባህረ ሰላጤ ላይ ዘላቂና አስተማማኝ የባህር ኃይል መደብና የባህር ላይ ንግድ አገልግሎት በሊዝ የምታገኝበትን እድል የሚያስገኝ ነው ብለዋል። ሶማሌላንድ ከሊዙ የሚታሰብ ድርሻ ከኢትዮጵያ አየር መንገድ እንዲኖራት ያስችላል ሲልም መግለጫው አክለዋል። ይህ በእንዲህ እንዳለ የሶማሊያ መንግስት የጠራውና ቁጥሩ እጅግ ግዙፍ እንደሆነ የተነገረለት ስምምነቱን የተቃወመ ሰልፍ መቋዲሾ የእግር ኳስ ስቴዲዮም ውስጥ ተካሂዷል። በተመሳሳይ ሁኔታ በግብታዊነት የተሰባሰበ ነው የተባለ ሌላ አነስተኛ የተቃውሞ ሰልፍም ሶማሌላንድ ሀርጌሳ ውስጥ ተካሂዷል። በሌላ በኩል ግን የሶማሌላንድ መንግስት የጠራውና ግዙፍ ነው የተባለው ስምምነቱን የሚደግፍ ሰልፍ እዚያው ሀርጌሳ ውስጥ ሀይሬአ አደባባይ ላይ እየተካሄደ መሆኑን እዚያ የሚገኘው ዘጋቢያችን ማምሻውን ገልጾልናል። ሞቃዲሾ ላይ ያለው የቁጣ ስሜት ሲሆን፣ ሀርጌሳ ከተማ ውስጥ ነዋሪው በየመንገዱ ደስታውን እየገለጸ መሆኑን ሪፖርተራችን አመልክተዋል። በመቋድሾ ላይ የሶማሊያ ባለስልጣናት በሀርጌሳ ሰልፍ ላይ የሶማሌላንድ ባለስልጣናት ተናግረዋል። ስምምነቱን የሚደግፈው የሶማሌላንድ ካቢኔ ዛሬ ተሰብስቦ ለዓለም አቀፍ ማህበረሰብ ባስተላለፈው መልእክት ሶማሌላንድ ነጻ ሀገር ነች፣ በራሷ የብስ ባህርና አየር ላይም ሉዓላዊነት አላት ማለቱን የሶማሌላንድ የማስታወቂያ ሚኒስትር አሊ ሐሰን መሐመድ ለቪኦኤ ተናግረዋል። ለአሜሪካ ድምፅ ትናንት ሀሳባቸውን ያካፈሉት በዲላ ዩኒቨርሲቲ የታሪክና የዓለም አቀፍ ጉዳዮች መምህር ዶክተር አብዱ መሐመድ አሊ ስምምነቱ ሊኖረው ይችላል ያሉትን መዘዝ ጠቁመው ኢትዮጵያ በዲፕሎማሲያዊ መስክ ብዙ ስራ እንደሚጠብቃት ተናግረዋል። አድማጮችና ተመልካቾቻችን፣ የዚህ ዝርዝር በዕለቱ አብይ ርዕስ ይቀርባል። የሱዳን ፈጥኖ ደራሽ ሰራዊት አዛዥ ጀነራል ሞሐመድ ሐምዳን ደጋሎ አገር ውስጥ ላለው ጦርነት የተኩስ አቁም ስምምነት ለማድረግ በሚደረገው የአካባቢው ዲፕሎማሲያዊ ጥረት ዙሪያ ትናንት ረቡዕ ከኬንያው መሪ ፕሬዚደንት ዊሊያም ሩቶ ጋር ናይሮቢ ውስጥ ተገናኝተው መክረዋል። በሚያዚያ አጋማሽ ላይ በፈጥኖ ደራሽ ሰራዊትና በሱዳን ጦር መካከል ከፍተኛ ጦርነት ከተቀሰቀሰ በኋላ ሰሞኑን ለመጀመሪያ ጊዜ ወደ ውጭ አገር የተጓዙት መሐመድ ሐምዳን ዳግሎን ስትቀበል ኬንያ የመጨረሻዋ የምስራቅ አፍሪካ ሀገር መሆኗን AFP ዘግቧል። ፕሬዚደንት ዊሊያም ሩቶ ከዳግሎ ጋር ውይይት ሲያደርጉ የሚያሳዩ ምስሎችን ኤክስ ላይ አስፍረዋል። ሩቶ ከምስሎቹ ጋር ባስተላለፉት መልእክት ኬንያ ፈጥኖ ደራሽ ሰራዊትና ዳጋሎ የሱዳንን ግጭት በውይይት ለማስቆም ላሳዩት ቁርጠኝነት ታደንቃለች ብለዋል። በመካሄድ ላይ ያለው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ውይይት በአገሪቱ ዘላቂ ሰላም የሚያስገኝ ፖለቲካዊ መፍትሄ ማምጣት አለበት ሲሉም ሩቶ አክለዋል። በጅቡቲ የሚገኘው የ8 ምስራቅ አፍሪካ አገራት ህብረት ወይም የልማትና በይነ መንግስታት ባለስልጣን ኢጋድ በዳጋሎና በተቀናቃኛቸው የሱዳን ጦር አዛዥ አብዱልፋታህ አልቡርሃን መካከል ውይይት ለማድረግ ዲፕሎማሲያዊ ጥረት እያደረገ መሆኑን ተመልክቷል። በግምት ከ12000 ሰዎች በላይ ገድሏል ስለሚባለውና ሚሊዮኖች እንዲሰደዱ ያስገደደውን ግጭት ለማስቆም በሚቻለበት ሁኔታ ሁለቱ ተዋጊ ጄኔራሎች እስከዛሬ ፊት ለፊት አልተገናኙም ሲል የኤኤፍፒ ዘገባ አመልክቷል። ደጋሎ በአህጉራዊ ጉብኝታቸው ጅቡቲ፣ ኢትዮጵያና ኡጋንዳን ጎበኙ ሲሆን የሱዳኑን ግጭት ለማስቆም ቁርጠኛ መሆናቸውን ተናግረዋል። የዴንማርክ የመርከብ ኩባንያ ማርክስና የጀርመኑ ተፎካካሪው ሃፓግ ሎይድ የኮንቴነር ጭነት አጓጓዥ መርከቦቻቸውን ከቀይ ባህር መስመር አርቀው ለማቆየት መወሰናቸውን አስታውቀዋል። ድርጅቶቹ ከዚህ ውሳኔ ላይ የደረሱት በቀይ ባህር ላይ የሚገኙት የየመን ሁቲ ታጣቂዎች በሳምንቱ መጨረሻ ላይ በሜርስክ መርከብ ላይ ባደረሱት ጥቃት ምክንያት ነው። የሁቲ ታጣቂዎች በቀይ ባህር ጭነት መርከቦች ላይ በሰነዘሯቸው ጥቃቶች ሳቢያ ሁለቱ ግዙፍ የመርከብ ድርጅቶች ያንዳንዶቹን መርከቦቻቸውን መስመር በአፍሪካ ደቡባዊ ኬፕ ኦፍ ጉድ ሆፕ በኩል በማዞር ላይ መሆናቸውን አስታውቀዋል። ይህ የጉዞ መስተጓጎል በእቃዎች ማጓጓዣ ዋጋ ላይ እንዲሁም ገና አዲስ የሆነውን ዓለም አቀፍ የዋጋ ግሽበት የሚያባብስና የሸቀጦች ዋጋ እንዲወርድ ሊያደርግ ይችላል የሚል ስጋት አስከትሏል። የሁቲ ታጣቂዎች ወደ ማርክስ ካንጉዝ መርከብ ለመሳፈር መሞከራቸውን ተከትሎ ማርክስ ባለፈው እሁድ በቀይ ባህር ላይ የተሰማሩ ሁሉም መርከቦቹ ጉዟቸውን ለ48 ሰዓታት እንዲያቆሙ አድርጓል። ጥቃቱን ለመቀልበስ በስፍራው የተሰማሩት የዩናይትድ ስቴትስ ወታደራዊ ሄሊኮፕተሮች 10 ታጣቂዎችን ገድለዋል። ማርክስ የመርከብ ድርጅት በሰጠው መግለጫ ክስተቱን አስመልክቶ የሚደረገው ምርመራ በመካሄድ ላይ ሲሆን በየጊዜው እየተለወጠ ያለውን ሁኔታ እየገመገምን በአካባቢው ያሉንን ሁሉንም የጭነት እንቅስቃሴዎች እንዲቆሙ ማድረጉን እንቀጥላለን ብሏል። ማርክስ በስዊዝ ካናል መተላለፊያ በቀይ ባህር አቋርጠው የሚጓዙ ከ30 በላይ ኮንቴነር ተሸካሚ መርከቦች ያሉት ድርጅት ሲሆን ባለፈው ሰኞ 17 የሚሆኑ መርከቦቹን እንዲቆሙ ማድረጉን አስታውቋል። የስዊዝ ካናል መተላለፊያ በግምት 1/3 የዓለም የጭነት ተሸካሚ ኮንቴነሮች ይተላለፉበታል። ጭነቶችን ከዚህ መስመር በመቀየር በአፍሪካ ደቡብ ጫፍ በኩል አድርጎ እንዲጓጓዙ ማድረግ ከእስያና ሰሜን አውሮፓ መካከል ለሚደረገው አንድ ዙር ጉዞ እስከ $1 ሚሊዮን ሊደርስ የሚችል ተጨማሪ የነዳጅ ዋጋ እንደሚያስወጣ ተመልክቷል። አድማጭ ተመልካቾቻችን፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኢራን እንደ አውሮፓ አቆጣጠር በ2020 በአሜሪካ በተፈጸመ የአየር ጥቃት የተገደሉትን ታዋቂ ኢራናዊ ጀነራል ለመዘከር በተዘጋጀ ዝግጅት ላይ ትናንት ረቡዕ በደረሱ ፍንዳታዎች በትንሹ 103 ሰዎች ሲሞቱ 141 ቆስለዋል። የኢራን መንግስት ዜና ማሰራጫ ጥቃቱን የሽብር ጥቃት ብሎታል። የትናንቶቹ ፍንዳታዎች የደረሱት የአቤታዊ ዘቡ መሪ የነበሩት ጀነራል ቃሲም ሱሌማኒ የተገደሉበት 4ኛ ዓመት በሚዘከርበት ዝግጅት ላይ ነበር። የመጀመሪያው ፍንዳታ የተሰማው ከዋና ከተማይቱ ቴህራን በስተደቡብ ምስራቅ 820 ኪሎ ሜትር ርቃ በምትገኘው ከርማን ውስጥ በሚገኝ የሱሌማኒ መቃብር አቅራቢያ መሆኑ ተነግሯል። ከ5 ደቂቃዎች በኋላ የደረሰው ሁለተኛው ፍንዳታ ለአደጋው ምላሽ ለመስጠት የሚሰማራውን ጦርና የአደጋ ጊዜና ነፍስ አድን ሰራተኞችን ኢላማ ያደረገ እንደነበር ተገልጿል። የከርማን ምክትል ገዢ ራህማ ጃላሊ ያለምንም ማብራሪያ ጥቃቱን የሽብር ብለውታል። ኢራን ከጥቃቱ ጀርባ ሊሆኑ የሚችሉ በርካታ ጠላቶች እንዳሏት የተነገረ ሲሆን በግዞት የሚንቀሳቀሱ ቡድኖች፣ ታጣቂ ድርጅቶችና የመንግስት ተዋናዮችን ይጨምራል። ኢራን ሐማስና የሊባኖስ ሺያ ሚሊሻ ሂዝቦላን እንዲሁም የየመንና ሁቲ አማጽያንን ትደግፋለች። ለጥቃቱ እስካሁን ኃላፊነቱን የወሰደ የለም። እስራኤል ዛሬ ረቡዕ በጋዛ ሰርጥ ላይ አዲስ የአየር ድብደባ ስትፈጽም የአገሪቱ ጦርም በቤይሩት የሐማስ ከፍተኛ ባለስልጣንን የገደለበትን የሰው አልባ አውሮፕላን ጥቃቱን ተከትሎ በሊባኖስ ታጣቂ ቡድን ሂዝቦላ ለሚሰነዘረው ጥቃት በተጠንቀቅ ላይ ነኝ ብሏል። ሐማስና የአካባቢው ጸጥታ ባለስልጣናት ሳሌህ አልአሩሪን የገደለው ጥቃት የእስራኤሉ ሰው አልባ አውሮፕላን ነው ሲሉ ተናግረዋል። በኢራን የሚደገፈው ሂዝቦላህ ልክ እንደ ሐማስ በዩናይትድ ስቴትስ በአሸባሪነት የተፈረጀ ታጣቂ ቡድን ሲሆን የእስራኤልና የሐማስ ጦርነት ከተቀሰቀሰበት ጥቅምት ወር ጀምሮ በእስራኤል ሰሜናዊ ድንበር ላይ ሮኬቶችን ሲተኩስ ቆይቷል። አሩሪ በሐማስ ፖሊት ቢሮ ውስጥ ከፍተኛ ባለስልጣን የነበሩ ሲሆን ከወታደራዊ ክንፉ አንዱ የሆነውና በእስራኤል ግዛት ውስጥ ዘልቆ በመግባት እንደ ኤሮፓ አቆጣጠር ጥቅምት 7 የተፈጸመውን አስከፊውና አስደንጋጭ ጥቃት የፈጸመው የከሳም ብርጌድ መስራቾች አንዱ ናቸው። ዩናይትድ ስቴትስ ባለፈው ዓመት ስለ አሩሪ መረጃ ለሚሰጥ $5 ሚሊዮን ሽልማት እንደምትሰጥ አስታውቃ ነበር። የእስራኤል ጦር ስለ አሩሪ ሞት አስተያየት ለመስጠት ፈቃደኛ አልሆነም። ይሁን እንጂ ይህ አይነቱ ጥቃት 3 ወር ሊሞላ በተቃረበው የጋዛ ጦርነት ኢየሩሳሌም ቁልፍ የሐማስ መሪዎችን ለመግደል ከገባችው ቃል ጋር የሚስማማ ነው ተብሏል። ሂዝቦላህ በመግለጫው ይህ ወንጀል መልስ ሳይሰጠው ወይም ቅጣቱን ሳያገኝ አይቀርም ሲል በጦርነቱ ሂደት ውስጥ የታየ አደገኛ ክስተት ነው ብሏል። ካልተቆጠበና ካላረፈ ሊባኖስ ላይ ሙሉ በሙሉ ጦርነት ሊነሳ እንደሚችል እስራኤል አስጠንቅቃለች። ሐማስም ሆነ ሂዝቦላ በኢራን የሚደገፉ ሲሆኑ በሶሪያ፣ ኢራቅና የመን የሚገኙ ታጣቂ አጋሮቻቸው በእስራኤል ላይ የረጅም ጥቃቶችን ሲፈጽሙ ቆይተዋል። በመጨረሻም የዩናይትድ ስቴትስ የፌዴራል ባለስልጣናት የህዝብ እንደራሴው ሴናተር ባብ ማንዴዝ የካታር ንጉሳዊ ቤተሰብ አባልን በቤቶች ግንባታ ወይም ሪል ስቴት ፕሮጀክት ላይ ኢንቨስት ለማድረግ ከሚፈልጉ አንድ የኒውጀርሲ ነጋዴ ጋር አስተዋውቋል ሲል ከሷቸዋል። ማንነታቸው ያልተገለጸው የካታሩ ንጉሳዊ ቤተሰብ አባል በካታር ኢንቨስትመንት ኩባንያ ውስጥ ኃላፊ እንደነበሩ ሲገለጽ ኢንቨስትመንቱ በሚሊዮን የሚቆጠሩ ገንዘብ የፈጀ እንደነበር ተጠቅሷል። በማንሃተን ፌዴራል ፍርድ ቤት የቀረበው ይህ የቅርብ ጊዜው ክስ በዲሞክራቱ እንደራሴና በባለቤታቸው እንዲሁም በሶስት ነጋዴዎች ላይ የቀረበ ክስ ሲሆን ሁሉም ጥፋተኛ አይደለሁም ብለዋል። አሁን የተመሰረተው ክስ ቀደም ሲል መነንዴዝና ባለቤታቸውን ጥሬ ገንዘብ፣ ብዛት ያለው ወርቅ እንዲሁም የቅንጦት ተሽከርካሪዎችን በጉቦ መልክ ተቀብለዋል በሚል ክስ ተመስርቶባቸው በነበረው ክስ ላይ ተጨማሪ ክስ ሆኖ መቅረቡ ተነግሯል። አድማጭ ተመልካቾቻችን፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ላይ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ብትኖሩ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ መጀመሪያው ዘገባ እንሻገር። የመጀመሪያው ዘገባ ወደ አማራ ክልል ይወስድናል። በአማራ ክልል በዋግህምራ ዞን በሚገኙ ሁለት ወረዳዎች ሲንቀሳቀስ በነበረው ራሱን ያገው ዲሞክራሲያዊ ንቅናቄ በማለት በሚጠራው ታጣቂ ቡድንና በክልሉ መንግስት መካከል በቅርቡ የሰላም ስምምነት መፈረሙን ሁለቱም ወገኖች አስታውቀዋል። ላለፉት 3 ዓመታት በዞኑ ሁለት ወረዳዎች ውስጥ በሚገኙት 16 ቀበሌዎች የትጥቅ ትግል ሲያደርግ ከነበረው ቡድን ጋር የተደረገው ስምምነት በአካባቢዎቹ የሚኖረውንና በጸጥታ ችግር ምክንያት መሰረታዊ አገልግሎት የማያገኘውን ሕዝብ ለመታደግ ያስችላል ሲሉ ሁለቱም ወገኖች ጠቅሰዋል። የዚህን ጉዳይ ዝርዝር አስቴር መስጋናው ታጋራናለች።
የዋግምራ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ ኃይሉ ግርማይ ዛሬ ለአሜሪካ ድምጽ ሲናገሩ ባለፉት 3 ዓመታት በዞኑ ጻግብዥና አበርገሌ ወረዳዎች ውስጥ የሚገኙ 16 ቀበሌዎችን ተቆጣጥሮ ከነበረውና ራሱን የአገው ዲሞክራሲያዊ ንቅናቄ ብሎ ከሚጠራው ኃይል ጋር በቅርቡ የሰላም ስምምነት መፈረሙን አረጋግጠዋል። ንቅናቄው ወደ ሰላም ስምምነት የመጣውም የክልሉ መንግስት በቅርቡ የትጥቅ ትግል እያደረጉ ላሉ ኃይሎች ያደረገውን የሰላም ጥሪ ተከትሎ ነው ብለዋል።
ከዚህ ህዝብ ወጣን የሚሉት አካላት ከጦርነት ባለፈ ጥያቄ ያለኝ የሚል አካል ካለ ሰላማዊ በሆነ መንገድ ገብቶ እንዲታገል መንግስት ምቹ ሁኔታዎችን ይፈጥራል። ይህን ለማድረግ እነሱ ተስማምተዋል። ከመንግስት በኩል ደግሞ እነሱ ጥያቄ አለን ብለው በሚንቀሳቀሱበት ወቅት የህግ ከለላ መስጠት አለበት። የሚደርስባቸው ጥቃት ካለ ደግሞ ያንን መንግስት እየተከታተለ የማምከን ችግር የሚፈጥር አካል ካለ እየተከታተለ ህጋዊ እርምጃ የመውሰድ ኃላፊነትን ወስዶ ነው ወደዚህ ስምምነት የመጣ ነው ማለት ነው። ስምምነቱ ታህሳስ 13 አዲስ አበባ ከተጠናቀቀ በኋላ ለህብረተሰቡና አጠቃላይ ለኢትዮጵያ ህዝብ ለአማራ ክልል ታህሳስ 21 እሁድ ላይ ሰቆጣ ከተማ ላይ ለመላው ህዝብ ዲክሌር መግለጫ እንዲሰጥ ተደርጓል ማለት ነው።
አቶ ኃይሉ አክለውም ታጣቂ ቡድኑ ተቆጣጥሯቸው በቆዩ ጻገብዥና በርገሌ ወረዳዎች ውስጥ በሚገኙ 16 ቀበሌዎች ከ30 ሺህ በላይ ተማሪዎች ላለፉት 3 ዓመታት ትምህርታቸውን ማቋረጣቸውንም አመልክተዋል። ህብረተሰቡ ከማህበራዊ አገልግሎትና ከሰብአዊ እርዳታ ርቆ መቆየቱንም አክለው ገልጸዋል። በስምምነቱ መሰረትም ግንባሩ ታጣቂዎችን ወደ ካምፕ በማስገባት ጥያቄውን በሰላማዊ መንገድ ለመንግስት እንደሚያቀርብ ተናግረዋል።
ሙሉ ትጥቃቸውን ይዘው ኃይላቸውን ይዘው ወደ ካምፕ ይገባል። መከላከያ እዛው ካምፕ ውስጥ ሆኖ ትጥቃቸውን ይረከባል። ትጥቃቸውን ከተረከበ በኋላ ወደ ተሃድሶ ማዕከሉ ይገባሉ ማለት ነው። ይሄ በስምምነቱ ተካቷል። ስለዚህ አሁን ሄደዋል፣ ኃይላቸውን እየሰበሰቡ ነው ያሉት። ያው በቅርቡ የምንከታተሉ ጉዳይ ስለሆነ ታድሶ ስልጠናውን አጠናቀቀው እንደወጡ ወደ ህብረተሰቡ እንዲቀላቀሉ ይደረጋል።
የአማራ ክልል መንግስት በያዝነው ወር መጀመሪያ በክልሉ ውስጥ ታጥቀው የሚንቀሳቀሱ ኃይሎች ወደ ሰላማዊ መንገድ እንዲመጡ ጥሪ ማድረጉ ይታወሳል። መንግስታዊው የአማራ ሚዲያ ኮርፖሬሽን ሰሞኑን ባቀረበው ዘገባ የትጥቅ ትግል ሲያካሂዱ ከነበሩት ውስጥ 5000 ታጣቂዎች መንግስት ያቀረበውን ጥያቄ ተቀብለዋል ብሏል። ራሱን የአገው ዲሞክራሲያዊ ንቅናቄ ብሎ የሚጠራው ታጣቂ ቡድን ሊቀመንበር መሆናቸውን የተናገሩት አቶ ኪሮስ ሮሃ ከመንግስት ጋር የሰላም ስምምነት የፈጸሙት ታጣቂዎቻቸው ባሉባቸው አካባቢ የሚኖረው ህዝብ ክፉኛ በመጎዳቱ መሆኑን ነው ያብራሩት።
ችግሮቻቸውን በውይይት የስልት ለውጥ ማድረግ አለባችሁ የሚል ነገር መጣ። ምላሻችን የነበረው ምንድን ነው? መጀመሪያም ቢሆን አማራጭ ጠርተን ነው ወደ በረሃ የወጣ ነው። ኢትዮጵያ ውስጥ በዚህ ሰዓት በአንደኛው ዓመት ክፍለ ዘመን ጦርነት አዋጅ ስለነበረ አይደለም፣ በክልሉ የነበረው የፖለቲካ ምህዳር አስቸጋሪ ስለነበረ ለንግግር ምድል የማይሰጥ ስለነበረ ነው ከውጭ የወጣ ነው። ስለዚህ እንዲህ አይነት እድሎች ካሉ ይህን እድል መጠቀም አለብን አሉን። የህዝብን ፍላጎት አሁን ነዋራዊ ሁኔታም ግምት ውስጥ ያስገባ ጥያቄያችንም መፍትሄ ሊያገኝ የሚችለው በህገ መንግስቱ ስለሆነ ይህን መሰረት አድርገን መከላከያ ሰራዊት እያደራደረን ተስማማን። 4-5 ወር በኋላ አዲስ አበባ ተወያየን። በጣም ተነጋገርን፣ ተከራከርን። መጨረሻ ላይ ዋና ዋና በሆኑ ጉዳዮች ላይ ተፈራርመናል ማለት ነው። ድርድሩ መሰረታዊ ምክንያት አንደኛ የክልሉና የአገው ህዝብን ችግር ከስቃይ ችግር ማውጣት እና የሰላም አትሞስፌር እንዲፈጠር ማድረግ ነው።
ሊቀመንበሩ አያይዘውም ለመንግስት ያስቀመጧቸው ቅድመ ሁኔታዎች እንዳሉ ጠቁመዋል።
በአማራ ክልል በኩል እና በአሌም በኩል የተቀመጡ ግዴታዎች አሉ ማለት ነው። የመጀመሪያው ጥያቄያችን በህጋዊ መንገድ አሰራሩን ተከትለን እንድንጠይቅ፣ ህገ መንግስቱን መሰረት አድርገን እንድንጠይቅ መንግስት አስፈላጊ ሁኔታዎችን እንዲያመቻች የሚያስገድድ ነው የመጀመሪያው ነጥብ። ሁለተኛ ነጥብ በአዴን በኩል በማንነታቸው ምክንያት የአዴን አባል ናቸው ምናምን በሚባል ከመንግስት ስራቸው ላለፉት 3 ዓመታት የተባረሩ ወደ 400 የሚጠጉ መንግስት ሰራተኞች እና አመራሮች አሉ። እነሱ ከስምምነቱ በኋላ ወደ ቦታቸው የሚመለሱበት አጠቃላይ ይሄ ጥላቻ መንፈስ ተወግዶ እንቅስቃሴ እንዲከፈት ማህበራዊ አገልግሎት እንዲጀመር፣ ለምሳሌ ትምህርት 3 ዓመት ልጆቻችን አልተማሩም፣ ጤና የሚባል የለም፣ መድኃኒት የለም፣ እርዳታ የለም። ይሄ እኛ ቦታ እንይዛለን የሆነ አካባቢ መንግስት ስራውን የሚሰራ ጥያቄ ያቀረብ ነው። በእኛ በኩል ደግሞ ድርድር ነው ያደረግነው። ከድርድር በኋላ ነገሮች በሂደት ትጥቃችን ቢሳር ማድረግ አለ። ከዛ በኋላ ስልጠናዎች አሉ፣ ሪኢንተግሬሽን አለ። ሚሊሻ የሚሆነው ሚሊሻ ይሆናል። ያው እንደምታውቂው በዛ አካሄድ የሚሄድ ነገር ነው። በእነዚህ ነጥቦች ላይ ነው።
ከሰላም ስምምነቱ መፈረም ጋር በተያያዘ በታጣቂ ቡድኑ ቀረቡ የተባሉ ቅድመ ሁኔታዎችን በተመለከተ እስካሁን ከክልሉ መንግስት የተሰጠ አስተያየት የለም። ሰሞኑን በዋግምራ ዞን ሰቆጣ ከተማ በተደረገው ህዝባዊ ውይይት ላይ የተገኙት የአማራ ክልል ርዕሰ መስተዳደር አረጋ ከበደ በየትኛውም አካባቢ የሚነሳ ጥያቄና የፖለቲካ ትግልን ሰላማዊና ህጋዊ መንገድ በመከተል ማስፈጸም የሚያስችል ሀገራዊና ክልላዊ የህግ መሰረት መኖሩን ጠቅሰዋል። ለአሜሪካ ድምፅ አስቴር ምስጋናው።
አስቴር ምስጋናውን ለቀደመው ዘገባ በእጅጉ አመሰግናለሁ። በመከታተል ላይ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። የትንታኔው መጽሔት ይቀጥላል። በዝግጅታችን መግቢያ ላይ ወደ አስተዋወቅነው ዘገባ እናቀናለን። በሶማሌላንድ እውቅና ጉዳይ አቋም እንደሚወስድ የኢትዮጵያ መንግስት አስታውቋል። ለኢትዮጵያ የባህር በር ለሶማሌላንድ በኢትዮጵያ አየር መንገድ ድርሻ ያስገኛል የተባለው ይህንን የመግባቢያ ሰነድ ሶማሊያ በሉዓላዊነቷ ላይ የተቃጣ ጥቃት ዋጋቢስና ህጋዊ መሰረት የሌለው ነው ብለዋለች። ኢትዮጵያ ደግሞ በስምምነቱ የሚጎዳ ሀገርም ሆነ የተጣሰ ህግ የለም ብላለች። ስምምነቱን የሚቃወም ግዙፍ ሰልፍ ሞቃዲሾ ላይ፣ ስምምነቱን የሚደግፍ ሌላ ግዙፍ የተባለ ሰልፍ ደግሞ ሀርጌሳ ላይ መካሄዳቸውን ባልደረቦቻችን ነግረውናል። ኬኔዲ አባተ ዝርዝሩን ይዘዋል።
የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ዛሬ ረቡዕ ባወጣው መግለጫ ሰነዱ ለኢትዮጵያ በአደን ባህረ ሰላጤ ላይ ዘላቂና አስተማማኝ የባህር ኃይል መደብና የባህር ላይ ንግድ አገልግሎት በሊዝ የምታገኝበትን እድል የሚያስገኝ ነው ብሏል። ለሶማሌላንድ ደግሞ ከሊዙ የሚታሰብ ድርሻ ከኢትዮጵያ አየር መንገድ እንዲኖራት ያስችላል ሲልም መግለጫው አክሏል። ስምምነቱ ለኢትዮጵያና ለሶማሌላንድ መሪዎች የእርካታ፣ ሶማሊያ ውስጥ ደግሞ የቁጣ ሰበብ መሆኑ እየታየ ነው። ሰነዱ በሂደት ለሶማሌላንድ እውቅና ለማግኘት የምታደርገውን ጥረት በተመለከተ የኢትዮጵያ መንግስት በጥልቀት አጢኖ አቋም የሚወስድበትን አግባብ ያካትታል ብሏል። የኢትዮጵያ መንግስት በሌላ በኩል የመግባቢያ ሰነዱን ዋጋቢስ እና ህጋዊ መሰረት የሌለው ነው በማለት የተቃወመው የሶማሊያ መንግስት የኢትዮጵያ እርምጃ የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ግልጽ ጥቃት ነው ሲል አውግዟል። በዚህ ስምምነት የሚጎዳ አካልም ሆነ ሀገር የለም የሚለው የኢትዮጵያ መንግስት በበኩሉ የተጣሰ ህግና የተሰበረ እምነትም የለም ሲልም በኮሚኒኬሽን አገልግሎቱ መግለጫ ጠቅሷል። ሆኖም በዚህ አዎንታዊ ድምዳሜ የሚከፋ የሚደነግጥ እና ሁኔታውን ለማደፍረስ የሚንቀሳቀስ አካል አይኖርም አይባልም ሲልም አክሏል። የሶማሊያ ፕሬዝደንት ሐሰን ሼህ መሐሙድ ትላንት ለፓርላማቸው ባደረጉት ንግግር የኢትዮጵያና የሶማሌላንድ ስምምነት የሶማሊያን ሉዓላዊነትና ዓለም አቀፍ ህግን የሚጻረር ነው ሲሉ አውግዘውታል። ከሶማሌላንድ ጋር የመግባቢያ ስምምነት በመፈራረም ኢትዮጵያ ብቸኛው ሀገር እንዳልሆነች የገለጸው የኢትዮጵያ መንግስት በበኩሉ ሶማሌላንድ የተሟላ እውቅና ባታገኝም የዛሬ 32 ዓመት ነጻነቷን ካወጀች ወዲህ የወደብ አገልግሎትና ልማትን ጨምሮ ከአንዳንድ አገሮች ጋር ስምምነት መፈረሟን በማሳያነት አንስቷል። ኢትዮጵያን ጨምሮ አንዳንድ አገሮች በሀርጌሳ ቆንስላ ጽህፈት ቤት ከፍተው እንደሚንቀሳቀሱም ያነሳው የመንግስቱ መግለጫ ከዚህ ቀደም በርበራ ላይ ኢትዮጵያ የ19 በመቶ ድርሻ እንዲኖራት ይፈቅድ የነበረው የመግባቢያ ሰነድ ተፈርሞ እንደነበርም አስታውሷል። በአሁኑ ወቅት ሌሎች ሀገሮችም ተመሳሳይ ሂደት እየተከተሉ ነው ያለው መግለጫው ኢትዮጵያ አሁን የተፈራረመችው የመግባቢያ ሰነድና ሂደትም በመሰረቱ አንድና ያው ነው ሲልም አክሏል። ኢትዮጵያ እንደ አውሮፓውያኑ በ2006 እስላማዊ ኃይሎች ይባሉ የነበሩ ሞቃዲሾን ይዘው የነበሩ ኃይሎችን ለመውጋት ወደ ሶማሊያ መግባቷ አሁንም ድረስ ከፍተኛ ስጋት የሆነው ጽንፈኛው ቡድን አልሻባብ እንዲስፋፋ ምክንያት ሆኗል ያሉት የሶማሌው ፕሬዝዳንት ከዚህ በኋላም የኢትዮጵያ መገኘት ለአክራሪነት መስፋፋት መንስኤ ሊሆን ይችላል ብለዋል። አልሸባብም የሶማሊያ ህዝብ መሬቱን እና ባህሩን ከውጭ ስጋት ለመከላከል እንዲተባበር በቃል አቀባዩ በኩል አሳስቧል ሲል አሶሺየትድ ፕሬስ ዘግቧል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ደግሞ ስምምነቱ ለአፍሪካ ቀንድ ትስስር የላቀ ፋይዳ ያለው ከመሆኑም በላይ ኢትዮጵያ ለቀጠናው ሰላምና ደህንነት የሚገባትን ሚና እንድትጫወት የተሻለ ድል ይፈጥራል ብሏል። ይህ በእንዲህ እንዳለ የሶማሊያ መንግስት የጠራውና ቁጥሩ እጅግ ግዙፍ እንደሆነ የተነገረለት ስምምነቱን የተቃወመ ሰልፍ ሞቃዲሾ እግር ኳስ ስታዲየም ውስጥ ተካሂዷል። በተመሳሳይ ሁኔታም በግብታዊነት የተሰባሰበ ነው የተባለ ሌላ አነስተኛ የተቃውሞ ሰልፍም በሶማሌላንዷ ሀርጌሳ ውስጥ ተደርጓል። በሌላ በኩል ግን የሶማሌላንድ መንግስት የጠራውና ግዙፍ ነው የተባለ ስምምነቱን የሚደግፍ ሰልፍ እዚያው ሀርጌሳ ውስጥ ሃይሬአ አደባባይ ላይ እየተካሄደ መሆኑን በስፍራው የሚገኘው ዘጋቢያችን ማምሻውን ገልጾልናል። ሞቃዲሾ ላይ ያለው የቁጣ ስሜት ሲሆን፣ ሀርጌሳ ከተማ ውስጥ ነዋሪው በየመንገዱ ደስታውን እየገለጸ መሆኑን ሪፖርተራችን አመልክቷል። በሞቃዲሾ ላይ የሶማሊያ ባለስልጣናት፣ በሀርጌሳው ሰልፍ ላይ ደግሞ የሶማሌላንድ ባለስልጣናት ተናግረዋል። ለአሜሪካ ድምጽ ትናንት ሀሳባቸውን ያካፈሉት በዲላ ዩኒቨርሲቲ የታሪክና የዓለም አቀፍ ጉዳዮች መምህር ዶክተር አብዱ መሐመድ አሊ ስምምነቱ ሊኖረው ይችላል ያሉትን መዘዝ ጠቁመው ኢትዮጵያ በዲፕሎማሲው መስክ ብዙ ስራ እንደሚጠብቃት ተናግረዋል።
ኢትዮጵያ ያቀረበችው ጥያቄ በእኔ በኩል ፍትሐዊ ነው። ይህን ሊያስፈጽሙ የሚችሉ ብቃት ያላቸው ካሪየር ዲፕሎማቶች አሉ ነው የሚለው ጥያቄ፣ ትልቁ ጥያቄ እሱ ነው። አሁን ይሄ ትልቅ ሰላማዊ ጦርነት ነው። ልክ ሰላማዊ ጦርነት ለጦርነት ወታደር እንደምታሰለጥኑ፣ ለዚህ ሰላማዊ ጦርነትም ብቁ የሆኑ ካሪየር ዲፕሎማት ያስፈልጉናል። እንደ ሴም ታይም ደግሞ ወደ ታችኛው የህብረተሰብ ክፍል ወርዶ ዲጂት ሁሉም ለሀገሩ ዲጂታል ዲፕሎማት እንዲሆን የግንዛቤ ማስጨበጫ ስራ መሰራት አለበት ብዬ ነው የማምነው።
የፖለቲካና ዓለም አቀፍ ግንኙነቶች ተመራማሪ ረዳት ፕሮፌሰር በፍቃዱ ዳባም ይህንኑ ሀሳብ አጠናክረዋል።
የሶማሌ በተለይ በሞቃዲሾ በኩል በሌሎችም በኩል ያሉ የሚያመጣው ተጽዕኖ ጫና ካልሆነ በስተቀር ለሁለቱም ይጠቀማሉ ብዬ ነው የማስበው። ይሄ ኢትዮጵያ ትክክለኛ ህጋዊ የሆነ ሌጂትመት የሆነ ኮንሰርን ከግምት ውስጥ መግባት እንዲችል ከፍተኛ ዲፕሎማቲክ ዘመቻ በአፍሪካ ቀንድ ደረጃ፣ በአፍሪካ ህብረት፣ ከዛም አልፎ በአረብ ሊግ፣ በዓለም አቀፍ ሁኔታም የሀገሪቷ የውጭ ግንኙነት ፖሊሲ ስትራቴጂ አካል ሆኖ በዚህ መልክ ሊከድበት ይገባል ብዬ ነው የማስበው።
ናይሮቢ የሚገኘው የሰሃን ምርምር ተቋም የስልታዊ ጉዳዮች አማካሪ ማት ብራይደን ስምምነቱ በአጭር ጊዜ ውስጥ በቀጠናው መረጋጋት ላይ ተጽዕኖ ይኖረዋል ተብሎ አይታሰብም ማለታቸውን አሶሺየትድ ፕሬስ ዘግቧል። ሶማሊያ ፍላጎቷን በሶማሌላንድ ላይ በኃይል ልትጭን የምትችልበት መንገድ የላትም ያሉት ብራይደን፣ እንድትገለል ለማድረግ ግን ህጋዊ የሉዓላዊነት መሳሪያዎችን ልትጠቀም እንደምትችል ጠቁመዋል። ከነዚህም መካከል የእርዳታ ድርጅቶችንና የለጋሽ መንግስታትን እንቅስቃሴ መገደብ፣ ዓለም አቀፍ በረራዎችን መከልከልና የውጭ ንግድ አንቀሳቃሾች ከሶማሊላንድ ጋር እንዳይሰሩ ማስጠንቀቅ ሊኖሩ እንደሚችሉ ጠቅሰዋል። ሆኖም በረጅም ጊዜ እንደ ጅቡቲና ኤርትራ ካሉ ጎረቤት ሀገሮች ጋር የፖለቲካና ዲፕሎማሲያዊ ውጥረቶች መባባሳቸው አይቀርም ብለዋል ብራይደን። በሌላ በኩል የመግባቢያ ስምምነቱ ይፋ ከተደረገ በኋላ በኢትዮጵያና በሶማሊያ መካከል እየታዩ ያሉ ለውጦች እንደሚያሳስቧቸው የምስራቅ አፍሪካ የጋራ ልማት ባለስልጣን ስራ አስፈጻሚ ዶክተር ወርቅነህ ገበየው ዛሬ ባወጡት መግለጫ አስታውቀዋል። ስራ አስፈጻሚው እህትማማች ያሏቸው ሁለቱ ሀገሮች ጉዳዩን በሰላማዊ መንገድ ለመያዝ እንዲተባበሩ ጠይቀዋል። ይህ በእንዲህ እንዳለ የአውሮፓ ህብረት የሶማሊያ ፌዴራላዊ ሪፐብሊክ አንድነትን፣ ሉዓላዊነትንና የግዛት አንድነትን ማክበር አስፈላጊ ነው ብሏል። ይህ ለአፍሪካ ቀንድ አካባቢ ሰላምና መረጋጋት ቁልፍ ነው ሲሉ የህብረቱ ቃል አቀባይ ትናንት በሰጡት መግለጫ አስታውቀዋል። የትናንቱን ስምምነት በተመለከተ አስተያየታቸውን ከሰጡ ግለሰቦች መካከል የቀድሞ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ ስምምነቱን ድንቅ ዜና ሲሉ አሞካሽተውታል። አምባሳደር ናዥ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ሶማሊላንድ የባህር ዳርቻን ለኢትዮጵያ የማከራየት ስምምነቷ ሲጠናቀቅ እውቅና ሊሰጣት ይገባል ብለዋል። እንኳን ደስ ያላችሁ ሲሉም ስሜታቸውን አጋርተዋል። ዩናይትድ ስቴትስ፣ የተባበሩት መንግስታት ድርጅትና የአፍሪካ ህብረት እስካሁን የሰጡት አስተያየት የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን አመሰግናለሁ። ይህ ዘገባ ከተጠናቀረ በኋላ በደረሰን መረጃ ስምምነቱን የሚደግፈው የሶማሊላንድ ካቢኔ ዛሬ ተሰባስቦ ለዓለም አቀፍ ማህበረሰብ ባስተላለፈው መልእክት ሶማሊላንድ ነጻ ሀገር ነች፣ የራሷን የብስ ባህርና አየር የምትቆጣጠርም ራሷ ነች ማለቱን የሶማሊላንድ የማስታወቂያ ሚኒስትር አሊ ሐሰንን መሐመድ ጠቅሶ ቪኦኤ ዘግቧል። ወደ ቀጣዩ ዘገባ ስንሻገር ከ700 በላይ የሚሆኑ የቀድሞው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል የውሃ ስራዎች ድርጅት ሰራተኞች ደሞዝ ለሁለት ወራት መቋረጡን ሰራተኞቹና ድርጅቱ አስታውቀዋል። ሰራተኞቹ ለሁለት ወር እንዳልተከፈላቸውና ለከፍተኛ ችግር መዳረጋቸው ለአሜሪካ ድምፅም ተናግረዋል። የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከፈረሰ በኋላ የዚህ ድርጅት ዕጣ ፈንታ እስካሁን አለመወሰኑን ስራ አስኪያጁ ሐዲስ ዘካርያስ ለአሜሪካ ድምፅ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው።
ለደህንነታቸው ስለሚሰጉ ስማቸውን ያልጠቀሱ ነገር ግን የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ውሃ ስራዎች ድርጅት ሰራተኛ መሆናቸውን የተናገሩ አስተያየት ሰጪ ለወራት ደሞዝ እንደተቋረጠባቸው አብራርተዋል።
ህዳርና ታህሳስ አልተከፈለም። ህዳር ሳይከፈል ታህሳስ አሁን ኦልሬዲ ወደ 20 ምናምን ደርሰናል። ይህም እንደሌለ ነው ደሞዝ እየተነገረን ያለው። ምንድን ነው ወደፊት ዕጣ ፈንታው የዚህ ሰራተኛ የሚለውን ነገር ቢያንስ መንግስት አካል የሚመለከተው አካል ሰምቶ ነገሮችን የሚያስተካክልልን ሁኔታ ቢኖር የተሻለ ነው በሚል ነው
አስተያየት ሰጪው እንደሚሉት ድርጅቱም ቢሆን ላለፉት 6 ወራት ስራ እንዳቆመ ቀጥሏል።
ድርጅቱ ስራ ካቆመ ወደ 6 ወር 7 ወር ገደማ ይሆናል። በፖለቲካ ጉዳይ ነው ማለት በዚህ በክልሉ ክፍፍል ምክንያት ነው የቆመው ስራ ማለት ነው። ወይ ከዛኛው ሲቪል ሰርቫንት ጋር መደብ አልተሰጠውም ክፍፍል ሲደረግ። በእርግጥ ሞልተናል እኛ ያሉ ሰራተኛ ሁሉም ሞልቷል። አድራሻውን መሄድ የሚፈልግበትን ቦታ ልክ ሁሉም ሲቪል ሰርቫንት እንደምሞላው ማለት ነው ሞልተዋል። እና ቢሆንም የመመደብ ስራ አልተሰራም።
ትላልቅ ማሽኖችም ያለ አገልግሎት በመቀመጣቸው ለብልሽት እየተጋለጡ ናቸው ሲሉ ተናግሯል።
ብዙ ልምድ ያለውን ሰራተኛ፣ ብዙ እውቀት ያለው፣ ብዙ ማሽነሪ ያለው ድርጅት ሰራተኛውን አንቀሳቅሶ ስራ መስራት እየቻለ ግድ የለውም ማንም። በቃ የሰው ሰብአዊነት የሚሰማው ሰው የለም። ሰው ቢሞት እንኳን ልጆች፣ አሁን አብዛኛው ሰራተኛ ግቢ ሄደ ብታይ በቃ እዛ ቁጭ ብሎ የሚያለቅስ ነው። አብዛኛው ብሶቱን የሚያወራ ነው። ብቻ በጣም የሚያሳዝን ጉዳይ ነው ያለው። በአካልም መታቸው ብታዩት የተሻለ ነው።
በተመሳሳይ የደህንነት ስጋት ስማቸው እንዳንጠቅስ ጠየቁን ሌላ የድርጅቱ ሰራተኛም ደሞዛቸው ባለመከፈሉ ለችግር መዳረጋቸውን ገልጿል።
ሰራተኛው በጣም ተቸግሮ እና በችግር ውስጥ ነው ያለው። የሚገርም ነገር የቤት ኪራይ አለ፣ ቀለብ አለ፣ የትምህርት ቤት ክፍያ አለ። ችግር ጥለውበት ጭንቀት ውስጥ ነው ያለው ሰራተኛው። ተበትኗል ተብሎ ሰራተኛው ተመድቦ የራሱን ስራ መስራት አልቻለም። ሌላ ቦታ ሄዶ አሁን በግራ ገብቶ በቃ በችግር ውስጥና በስቀጥም ውስጥ ነው ያለ። ስራ ቦታ እንመጣለን። ስራ ቦታ መጥተን መሄድ ብቻ ነው፣ አቴንዳንስ ፈርሞ መሄድ ነው። ስራ አስኪያጁም ገብቶ ሰውን ያለው ነገር ይሄ ነው፣ ችግር እንኳን ቢኖር ያለውን ችግር የተናገረበት ጊዜ የለም።
የልጅ እናት መሆናቸውን የጠቀሱ ሌላ ቅሬታ አቅራቢም ተመሳሳይ ሀሳብ አንጸባርቋል።
በጣም ችግር ላይ ነን ያለ ነው። ቤተሰብ ይዘናል። ደግሞ ቁጠባ ማህበርም ነበረን። ምንም አይነት ገቢ የለንም። ባዶ ሜዳ ላይ ነን ያለ ነው። በጣም ተቸግረን ያለ ነው።
የደቡብ ውሃ ስራዎች ኮንስትራክሽን ድርጅት በቀድሞው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ስር ሲተዳደር የቆየ ድርጅት መሆኑን ያስታውሱት የድርጅቱ ስራ አስኪያጅ አቶ ሀዲስ ዘካርያስ ድርጅቱ ችግር ላይ የወደቀው የክልሉ መፍረስ ተከትሎ መሆኑን አብራርቷል። ድርጅቱም በከፍተኛ ችግር ውስጥ መሆኑን የተናገሩት ስራ አስኪያጁ ለሰራተኞች ደሞዝ መክፈል ያልቻለውም የገንዘብ እጥረት በመፈጠሩን ስሉ መልሷል።
300 ሚሊዮን ብር በላይ አለ ተሰብሳቢ የፌዴራል መንግስት ተቋማት ጋር እነሱን በማስፈጸም ላይ ነው ያለ ነው። እውነት ነው። ይሄ 2 ወር ሳይሆን ይሄ 2ኛ ወር ነው። ገና የአንድ ወር ነው ያልከፈል ነው። የ2ኛ ወር ይሄኛው ነው የሚሆነው የህዳር ጀምሮ። ዋናው ምክንያት ምንድን ነው? ክልሉ ከመከፋፈሉ ጋር ተያይዞ በክልሎች ደረጃ በአራት የዳሞ ክልል ጨምሮ በአራቱም ክልሎች ተሰብሳቢ ወይም ደግሞ ለተቋም የሚከፈል ገንዘብ ነበረው። ይሄ ተቋም ግን ክልሎች በክፍፍል ላይ ስለሆኑ በፋይናንስ እጥረት ምክንያት በሌሎች የክፍፍል ጉዳዮች ለተቋሙ የሰራበትን ገንዘብ እየከፈሉት አይደለም። አንድ ይሄኛው ነው እየጠየቅን ነው ያለ ነው። የተቋሙ ሁኔታ ይረጋጋ፣ የክልሎች ሁኔታ ይረጋጋ እና እናያለን ነው የሚሉት። ሰው ስላልተከፈሉ የክልሉ ሁኔታ ተደምሮ እስካሁን ድረስ እየታገልን ቢያንስ የሰራተኛውን ደሞዝ ለመክፈል ሙከራ እያደረግን ቆይተናል። አሁን ግን ከአቅማችን በላይ ሆነ።
ድርጅቱን ለሚመራው ቦርድ ሪፖርት ማድረጋቸው እንደሚሆንም አቶ አዲስ ገልጸዋል።
ቦርዱም አሁን አስቸኳይ ስብሰባ ጠርቷል። አንደኛ የክልሉ የሚከፋፈል ተቋም የሚከፋፈል ከሆነ ወይም ደግሞ ተቋም እንደገና የሚዋቀር ከሆነ ይሄ ጉዳይ የሰራተኛው ጉዳይ ምን ይሆናል በሚለው ነገር ላይ አሁን አስቸኳይ ስብሰባ ጠርቷል። በዚህ ሁለት ቀን ግን አሁንም አዲስ አበባንን ተስፋ አለው የተወሰነ ሊከፍሉን ፈቃደኛ የሆኑ ድርጅቶች ስላሉ የተወሰነ እንኳን ማለት ነው ሊከፍሉ የሚችሉ ተቋማት ቃል ገብተውልናል። እነሱን እየጠበቅን ነው ያለ ነው።
ተቋሙ በአሁኑ ወቅት ስራ ማቆሙንም ጠቁሟል።
እኛ የምንሰራው የመንግስት ፕሮጀክቶች ነው። የመንግስት ፕሮጀክቶች ደግሞ አብዛኛዎቹ ክልላዊ ናቸው። ስለዚህ ክልሉ አሁን ሪስታብሊሽ እየተደረገ ራሱን መዋቅር እያደራጀ ስለሆነ መክፈል ባለመቻሉ እና በሌሎች ምክንያቶች አቁመናል። ያ ማለት ግን አንዳንድ ስራዎች አሉን እጃችን ላይ ግል ድርጅቶች ጋር የምንሰራቸው ድርጅቶች መንግስታዊ ካልሆኑ የመንግስት ድርጅቶች አሉ። ከእነሱ ጋር ግን አንዳንድ ስራዎች እየሰራን ነው።
ስለ ሰራተኞችና ስለ ተቋሙ ዕጣ ፈንታ ጠየቁት ስራ አስኪያጁም
ተቋሙ ቀድሞ የደቡብ ብሔር ብሔረሰቦች ክልል ንብረት ነው። የነበሩ ክልሎች ደግሞ አሁን በየራሳቸው ሲደራጁ የራሳችንን ተቋም እናደራጃለን በየራሳችን የሚል አቅጣጫ አስቀምጠዋል። ያለው ነገር ይሄ ነው። ይሄ የራሳቸው ተቋም ነው፣ የክልሎች መብት ነው። ተግባራዊነት እየጠበቅን ነው ያለ ነው። ሲሆን ደግሞ ሀብትና እዳ እንዲለይ የተቋሙ ቦርድ ዳይሬክሽን አስቀምጠዋል። ሀብትና እዳ የሚለይ አካል መድቧል። በዚህ መካከል ነው ያለ ነው። ሀብትና እዳ ውስጥ ተዋዊ ሀብት ወይም ደግሞ የሰው ሀብቱም አንድ ዕዳ ነው። ተለይቶ ምደባ የሚሰጠው ይሆናል የሰው ሀብቱ። በዚህ ደረጃ ነው እንግዲህ ቦርዱ የተነጋገረ።
በክልሉ ስር የነበሩ ሌሎች ቢሮዎች፣ አቻ ድርጅቶችና መስሪያ ቤቶች ከሰራተኞቻቸው ጋር በአዳዲስ ክልሎች የተመደቡት ባለፈው ነሐሴ 13 ቀን 2015 ዓ.ም ክልሎቹ እንደተመሰረቱ ቢሆንም የዚህ ድርጅት ዕጣ ፈንታ ግን እስካሁንም አልታወቀም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ቀጣዩ ዘገባ ደግሞ ወደ አዲስ አበባ ይወስደናል። በሱዳን እንደ አዲስ በተስፋፋ ጦርነት ምክንያት በአንድ ሳምንት ውስጥ ከ41,000 በላይ ሰዎች ከሱዳን ሸሽተው ኢትዮጵያ መግባታቸውን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኒሲር አስታውቋል። የተቋሙ የኢትዮጵያ ቢሮ ረዳት ተወካይ አልፍሬድ ካኑ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ከመስከረም እስከ ህዳር በነበሩት ጊዜያት የሱዳንን ጦርነት ሸሽተው ኢትዮጵያ የሚገቡ ሰዎች ቁጥር ቀንሶ የነበረ ቢሆንም ባለፈው ሳምንት ግን በሶስት እጥፍ መጨመሩን ተናግረዋል። ለአዲሶቹ ስደተኞች ማረፊያ የሚሆን በአማራ ክልል አዲስ የመጠለያ ጣቢያ እየተቋቋመ እንዳለም ኃላፊው ገልጸዋል። ጦርነቱ ይበልጡኑ ከተዛመተ እስከ 100,000 ሰዎች ከሱዳን ወደ ኢትዮጵያ ሊገቡ እንደሚችሉም እንገምታለን ብለዋል። ገብረ ሚካኤል ገብረ መድር ዝርዝር አለው።
ከስምንት ወራት በፊት የተቀሰቀሰውን የሱዳኑን ጦርነት ሸሽተው በሺዎች የሚቆጠሩ ስደተኞች በመተማና በኩርሙክ በኩል ወደ ኢትዮጵያ ሲገቡ እንደነበረ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር አስታውሶ የሚገቡት ስደተኞች ቁጥር ከመስከረም እስከ ህዳር ድረስ በነበሩት ጊዜያት እየቀነሰ መጥቶ እንደነበረም የተቋሙ የኢትዮጵያ ቢሮ ረዳት ተወካይ አልፍሬድ ካኑ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተናግረዋል። ባለፈው የፈረንጆቹ 2023 ዓ.ም መጨረሻ ላይ ጦርነቱ ወደ ሌሎች የሱዳን አካባቢዎች በተለይም በማዕከላዊ ሱዳን በምትገኘው የጀዚራ ግዛት መስፋፋት ሲጀምር ግን በየቀኑ ወደ ኢትዮጵያ የሚገቡ ስደተኞች ብዛት በሶስት እጥፍ መጨመሩን ረዳት ተወካዩ አብራርተዋል።
ከታህሳስ 17 ጀምሮ ማለትም ከ10 ቀናት በፊት 41,544 ሰዎች የሱዳኑን ጦርነት ሸሽተው ወደ ኢትዮጵያ ገብተዋል። ስደተኞቹ የወጡባቸው ሁለት ዋና የመግቢያ በሮች ያሉ ሲሆን በአማራ ክልል በኩል ባለው የመተማ በር ወደ 20,000 ገደማ፣ በቤንሻንጉል ጉሙዝ ክልል በኩል በሚገኘው የኩርሙክ መግቢያ በር ደግሞ ከ17,600 በላይ ስደተኞች ወደ ኢትዮጵያ ገብተዋል።
ጦርነቱ አሁንም ወደ ተቀሩት የሱዳን ክፍሎች ከተዛመተ ከፍተኛ ብዛት ያላቸው ስደተኞች ሊገቡ እንደሚችሉ ገልጸዋል።
ትልቁ ስጋታችን ጦርነቱ ወደ ገዳሪፍ ግዛት እንዳይስፋፋ ነው። በገዳሪፍ አካባቢ ኢትዮጵያውያንን ጨምሮ በመቶ ሺዎች የሚቆጠሩ ስደተኞችና ተፈናቃዮች ናቸው ተጠልለው የሚገኙት። ጦርነቱ ወደዚህ አካባቢ ከተስፋፋ በመተማ በኩል ወደ ኢትዮጵያ የሚገቡ የስደተኞች ቁጥር ይጨምራል። ጦርነቱ ብሉ ናይል ወደሚባለው አካባቢ ከተስፋፋም በቤንሻንጉል ጉሙዝ በኩል በርካታ ስደተኞች ወደ ኢትዮጵያ ይገባሉ። በጥቅሉ እስከ 100 ሺህ ስደተኞች ወደ ኢትዮጵያ ሊገቡ እንደሚችሉ ነው የምንገምተው።
በገዳሪፍ አካባቢ 75 ሺህ ኢትዮጵያውያን ስደተኞችና 275 ሺህ ሱዳናውያን ተፈናቃዮች እንደሚገኙ ከተቋሙ ለአሜሪካ ድምጽ የተላከ መረጃ ያሳያል። ዋይት ናይል በሚባለው አካባቢም እንደዚሁ 870 ሺህ የሚሆኑ የሱዳን ተፈናቃዮችና የደቡብ ሱዳን ስደተኞች እንዳሉ ገልጾ ጦርነቱ ወደ እነዚህ ሁለት ግዛቶች ከተስፋፋ ትልቅ ችግር እንደሚያደርስ አመልክቷል። ከዚህ በፊት የሱዳኑን ጦርነት ሸሽተው ወደ ኢትዮጵያ ለገቡ ስደተኞች በአማራ ክልል መተማ አካባቢ ኩመር የሚባል መጠለያ ጣቢያ መቋቋሙንና ይኸው መጠለያ ከ19 ሺህ በላይ ስደተኞችን እያስጠለለ እንደሚገኝ የገለጹት አልፍሬድ ካኑ አሁን እየገቡ ላሉት አዲሶቹ ስደተኞችም ከ15 ሺህ በላይ ሰዎችን የሚያስጠልል መጠለያ ጣቢያ ለማቋቋም እየተሰራ ነው ብለዋል።
Because of what is happening, the authorities have also identified a new site.
የኢትዮጵያ ባለስልጣናት በሱዳን እየተስፋፋ ባለው ጦርነት ምክንያት እየገቡ ላሉት አዳዲስ ስደተኞች የሚሆን መጠለያ ጣቢያ ለማቋቋም አውላላ የሚባል ቦታ መርጠዋል። በዛ ቦታ ላይ አዲስ መጠለያ እየሰራን ነው ያለነው። የስደተኞቹ ፍሰት እየጨመረ ከሄደ ወደዛ ነው የምናስገባቸው። አዲሱ የመጠለያ ጣቢያ እስከ 15000 ስደተኞችን ሊይዝ ይችላል ብለን እንገምታለን።
የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በግጭቱ መስፋፋት ምክንያት ሊኖር የሚችለውን ከፍተኛ የስደተኞች ፍሰት ታሳቢ ያደረገ በኢትዮጵያ ቢሮው ቅድመ ዝግጅት እያደረገ እንደሚገኝም ኃላፊው ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን በእጅጉ አመሰግናለሁ። የአሜሪካ ድምፅ የረቡዕ ምሽት ስርጭቶች ይቀጥላሉ። ወደ ሁለተኛው ምዕራፍ ስንሻገር የመጀመሪያው መሰናዶ የተባበሩት መንግስታት ድርጅት ጦርነቶች፣ ረሃብና የአየር ንብረት ቀውስ ለደቀኑት ፈተና ዝግጁ ነው ወይስ ብሎ ይጠይቃል። ወደ ዘገባው እንሻገራለን። የሙቀቱ መጠን እየጨመረ በሄደው ፕላኔት ላይ አዳዲስ ጦርነቶች እየተቀሰቀሱ እንዲሁም ረሃብና ድህነት እያደገ ቢሆንም የተባበሩት መንግስታት ድርጅት ችግሩን ለመፍታት ያለው አቅም ውሱን ነው። ማርጋሬት በሸር በዓለም ላይ ተጽዕኖን እየቀነሰ የመጣውን የመንግስታቱን ድርጅት የወደፊት እጣ ፈንታ ቃኝታ ያደረሰችንን ዘገባ ስመኝሽ የቆየ ታሰማናለች።
እንደ አውሮፓውያን አቆጣጠር በ2023 በዩክሬን የሚካሄደው ጦርነት ምንም የሰላም ምልክት ሳያሳይ ሁለተኛ ዓመቱን አስቆጠረ። ወታደራዊ መፈንቅለ መንግስት በአፍሪካ ሀገራት አለመረጋጋት ሲያስከትል፣ አዳዲስና አስከፊ ጦርነቶች በሱዳንና በመካከለኛው ምስራቅ ተፈጥረዋል። ኒውዮርክ በሚገኘው ፎርድሃም ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር የሆኑት አንጃሊ ዳያል እንደሚሉት የተባበሩት መንግስታት ድርጅት ደም መፋሰሱን ለማስቆም ብዙም አልተሳካለትም።
It's particularly been challenging because the kinds of conflicts the UN has been facing over the last year have
been exactly the kinds of conflicts that the UN has been facing over the last year. ምክንያቱም ግጭቶቹ በጸጥታው ምክር ቤት ውስጥ ትልልቅ ቋሚ መቀመጫ ባላቸው አባላት መካከል ነው። እነዚህ ሀገራት በሚሳተፉበት ግጭት ውስጥ የመንግስታቱ ድርጅት እርምጃ ለመውሰድ የሚኖረው አቅም በጣም ጠባብ ይሆናል።
ይህ የሆነው እንግሊዝ፣ ቻይና፣ ፈረንሳይ፣ ሩሲያና ዩናይትድ ስቴትስ የተባበሩት መንግስታት ድርጅት ሰላምና ጸጥታ ለማስከበር የሚጠቀምባቸውን ማዕቀብም ሆነ ማንኛውንም ዘዴዎች ድምጽን በድምጽ የመሻር መብታቸውን ተጠቅመው ማስቆም የሚችሉ በመሆናቸው ነው። በዚህም ምክንያት ባለፈው አንድ አመት ውስጥ በሩሲያና በዩክሬን ጦርነት ምክንያት እንዲሁም ከጥቅምት ወር ወዲህ እስራኤል በሐማስ ላይ ለምታካሄደው ጦርነት ዋሽንግተን በሰጠችው ድጋፍ ምክንያት ጂኦፖለቲካዊ ክፍፍሉ ተጠናክሮ ቀጥሏል። ባለም አቀፉ ግጭት ተንታኝ ቡድን ውስጥ የተባበሩት መንግስታት ድርጅት ዳይሬክተር ሆነው የሚያገለግሉት ሪቻን ጎዋን ይህ ሁኔታ በመንግስታቱ ድርጅት ውስጥ የፈጠረውን ስሜት ይገልጻሉ።
And the mood in the Security Council now is poisonous.
አሁን በጸጥታው ምክር ቤት ውስጥ ያለው ስሜት መርዛማ ነው።
በታሳስ ወር የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዥ በብዛት ጥቅም ላይ ውሎ የማያውቀውን የተቋሙን ቻርተር አንቀጽ 99 ተጠቅመው ለሰብአዊ እርዳታ ሲባል የጸጥታው ምክር ቤት በእስራኤልና ሐማስ መካከል የተኩስ አቁም ውሳኔ እንዲያሳልፍ ያደረጉት ጥረት አልተሳካላቸውም። ዩናይትድ ስቴትስ ያቀረቡትን መማጸኛ ድምጽ የመሻር መብቷን ተጠቅማ አገደችባቸው። እስራኤልም ስልጣናቸውን እንዲለቁ ጥያቄ ያቀረበች። በመስክ ላይ ለተሰማራው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይልም ዜናው መልካም አልነበረም። በመንግስታቱ ድርጅት ስር በዓለም ዙሪያ ሰላም በማስከበር ስራ የተሰማራው ተቋም 75 ዓመታትን ቢያስቆጥርም እንደ ማሊና ዲሞክራቲክ ሪፐብሊክ ኮንጎ ያሉ ሀገራት በሀገራቸው የተሰማሩ ሰላም አስከባሪዎች ለቀው እንዲወጡ እየጠየቁ ነው። እንደ ሃይቲ ያሉ ሀገራት ደግሞ ሀገራቸውን ለማረጋጋት ዓለም አቀፍ ኃይል እንደሚያስፈልጋቸው ቢገልጹም የመንግስታቱን ድርጅት እርዳታ ግን አይፈልጉም። በአፍሪካም መሪዎች ከሳራ በታች ያሉ ቀውሶችን ለመፍታት ከመንግስታቱ ድርጅት ይልቅ ፊታቸውን ወደ ቀጠናዊ ኃይሎች ማዞር ጀምረዋል። ይህ ሁኔታ ለሰላም አስከባሪ ኃይሉ ከሚመደበው ከ6 ቢሊዮን ዶላር በላይ አመታዊ በጀት ጋር ሲነጻጸር ቡድኑ ባለው ብቃት ጥቅምና ለአሁንም ሆነ ለወደፊት ተልእኮዎች አስፈላጊነት ላይ ጥያቄዎች አስነስቷል። ዣምፒየር ላክሮስ የድርጅቱ ሰላም ማስከበር ዘመቻዎች ኃላፊ ናቸው።
Moving forward, what we think we should work together with the member states.
ለወደፊቱ ከአባል ሀገራቱ ጋር በጋራ መስራት ያለብን የሰላም ማስከበር ዘመቻዎች ኃላፊነት በሚሰጣቸው ጊዜ ለሚፈለጉበት ዓላማ ማስፈጸሚያ ብቁ መሆናቸውን ማረጋገጥ ላይ ነው። ምክንያቱም ዓላማው ሰላም ማስከበር ሳይሆን በኃይል ማስፈጸም ከሆነ በመንግስታቱ ድርጅት የሰላም አስከባሪ ኃይል የሚጣል ኃላፊነት አይደለም። ይሄ ሌላ አይነት ዘመቻዎችን ለሚያካሂዱ አካላት የሚሰጥ ነው።
ትንሽ ተስፋ ሰጪ ሁኔታ የነበረው በቅርቡ በዱባይ በተካሄደው የመንግስታቱ ድርጅት 28ኛ የአየር ንብረት ጉባኤ ላይ ነበር። ለመጀመሪያ ጊዜ የተለያዩ ሀገራት ተወካዮች ለዓለም ሙቀት መጨመር ከፍተኛ አስተዋጽኦ እያደረገ ያለውን ከከርሰ ምድር የሚወጣ ኃይልን መጠቀምን በሂደት ለመቀነስ ተስማምተዋል። በአየር ንብረት ለውጥ ምክንያት የሚከሰቱ የተፈጥሮ አደጋዎች፣ ግጭቶችና ሌሎች ዓለም አቀፍ ቀውሶች እየተጠናከሩ በመጡበት ወቅትም ሰብአዊ አቅርቦቶችን ለማስተባበርና ለማቅረብ የተባበሩት መንግስታት ድርጅት ጥሪ ቀርቦለታል። ዳያል ይህ ድርጅቱ አሁንም ሚና እንዳለው የሚያሳይ ነው ይላሉ።
We see both things, right? We see that even when there's diminished political space,
ለግጭቶችና ለሰብአዊ ቀውሶች ፖለቲካዊ መፍትሄዎችን ለማምጣት የፖለቲካ ምህዳር እጅግ እየጠበበ በሄደበት ወቅትም ቢሆን በሰብአዊነት ዙሪያ አሁንም ጠቃሚና ለውጥ ማምጣት የሚችሉ ስራዎችን ለመስራት የሚያስችል አቅም አለ። ግን ደግሞ በገንዘብ መደገፍ አለበት። የሚፈልገውን አይነት ተጽዕኖ መፍጠር እንዲችል ድጋፍ ያስፈልጋል።
ላለፉት 10 አመታት የጸጥታው ምክር ቤት ውክልና አሁን ያለውን እውነታ እንዲያንጸባርቅ ሆኖ እንዲሰፋ ማድረግን ጨምሮ የተለያዩ ማሻሻያዎች እንዲደረጉ በርካቶች ለተባበሩት መንግስታት ድርጅት ጥሪ ሲያቀርቡ ቆይተዋል። የግጭት ተንታኙ ጓንም ጥሪው ሰሚ ሊያገኝ እንደሚገባ ይገልጻሉ።
The UN was paralyzed for long periods of the Cold War.
የተባበሩት መንግስታት ድርጅት በቀዝቃዛው ጦርነት ወቅት ለረጅም ጊዜ አቅመ ቢስ ነበረ። ስለዚህ እንደገና ችግር ውስጥ መግባቱ ሞቷል ማለት አይደለም። ነገር ግን ስለ ድርጅቱ አወቃቀርና እንዴት መቀየር እንደሚችል ማሰብ ግን ግዴታ ያስፈልጋል።
ተንታኞች እንደሚሉት ግን ዋናው ችግር ድርጅቱን እንዴት ወደ ተሻለ ሁኔታ መለወጥ እንደሚቻል መግባባት አለመኖሩ ነው። በማርግሬት በሽር ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን እናመሰግናለን። በመቀጠል ከሁለት ወጣቶች ጋር እናስተዋውቃችኋለን። የጠነከረ የቀደመ ትውውቅ ባይኖራቸውም ግለሰቦች የመኖሪያ ቤት ክፍሎችን የሚጋሩበት አኗኗር ወይም ሩምሜትስ ወይም ፍላትሜትስ በምዕራባውያኑ ሀገር ህዝቦች ዘንድ ተለምዷል። በኢትዮጵያ ይህንን ባህል ለማስተዋወቅ ከእለት ተዕለት እየጨመረ የመጣውን የቤት ኪራይ ዋጋም ለመመከት እንዲሁም ወጣቶች አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለማድረግ ያለም አገልግሎት በስራ ላይ ውሏል። አብሮ ከተሰኙ አገልግሎት መስራቾች መካከል ከሁለቱ ጋር ቆይታ አድርገናል።
ኢየሩሳሌም ክንፈ እባላለሁ። በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቅርቡም በአይቲ ቢዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ።
ኦስማን ወለላ እባላለሁ። ኮምፒውተር ሳይንስ ከማይክሮሊንክ ኮሌጅ ተመርቄ ለባለፉት 3 አመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮል ወስጄ የሞባይል አፕሊኬሽኖችን እየሰራሁ ይገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማበልጸግ እስካሁን ፕሮፌሽናሊ እየሰራሁ ነው።
ሁለታችሁንም በጣም ነው የማመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባችኋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ ባጭሩ ንገሩ።
እኔ አይዲያ የመጣልኝ የነበረው ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ትምህርት ሄዳ ነበር እና እዛ ስትሄድ ማለትም ቤተሰብ ምናምን ነገር አልነበረንም። ለዚህ ብቻ ነበረች ቤት ምናምን ነገር እየፈለገች ነበር እና የዛኔ አፖችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ለዚህ ስናየው ይሄ ኢሹ እዛም አለ፣ ምክንያቱም ከሲቲ ውስጥ አይደለም የሄደች የነበረው። እኛም ጋር ይጠቅማል ብዬ አሰብኩኝ እና እሱን አይዲያ አመጣው። ግን የሆነ ራፍ የሆነ አይዲያ ነበር። የጄ ደግሞ ሞር ኮንክሪት የሆነ ልክ ስትሰማው እሷ የያዘችው አይዲያ አለ፣ እሱን እሷ ትቀጥላለች።
እኔም ተመርቄ ወደ ስራ ዓለም በገባሁበት ጊዜ ተከራይቼ የመውጣት ፍላጎት ነበረኝ። ግን በዛ ጊዜ ምንም ስላለውም ሁኔታ ማቆም ነገር አልነበረም። የት ሄጄ እንደምፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው። ግን መስራቱን ብዙም ማሳስበውም ነበረ ኦስማን አይዲያውን ይዞ እስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ? ተመርቄ እንደወጣው ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም። በጓደኞችም በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገቤ ያሉትን ስጠይቅ ማንም ፈቃደኛ አልነበረም። እቺ አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛም ይኖራልን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ኦስማን ይሄን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል።
ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ፣ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄም ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም፣ መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድን ሄዳችሁበት? ምን ያህል ስፈታኝ ነበረ?
ያው እንደ አልከው ትንሽ አሁን በተለይ ባለንበት ጊዜ እንዲህ አብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጀኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም እዛኔም ቢሆን በእርግጥ የተወሰነ ትውውቅ ይጠይቃል። ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበረ ግን እየጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ ይሄኛውን የኛ ያመጣ ነው የአብሮ ፕላትፎርም እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል። ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ እየነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን ስቲል አሁን ትንሽ እንደ ችግር የሚያነሱልን
የሴኩሪቲ ችግር ነው እንዴት እናቋለን ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። ሶ የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግነው አሁን ሰፖርት ማድረግ በቻልነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት። ራሳቸውንም ይሁን የመኖሪያ ቦታቸውን መለጠፍ መተግበሪያው ላይ በሚፈልጉበት ጊዜ ማለት ነው።
የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ዑስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ።
ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክሬ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክሬ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስተዋቂያ መለጠፍ ጀምሬ ነበር። የኋላ ኋላ ግን ከቡድኑ አባላት መካከል አንድ መተግበሪያ አለ ለምን ማስተዋቂያውን በዚህ አታጋራውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የክሬ ተጋሪ መልእክቴን በዚህ ላስተዋውቅ የቻልኩት።
I think this concept of living in a shared apartment with other people is
እንደምስለኝ ቤትን ከመያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሐሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታሩ ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የክሬ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ።
ባለበት የተሻለ አማራጭ ያለው አትሊስት አክቲቭሊ አፕዴት ስለሚደረግ ከሌሎቹ ተመሳሳይ ባሆኑ አትሊስት ለቤት ኪራይ እና ለቤት ቲቪ ለከሚሰሩ ሌሎች ተመሳሳይ መተግበሪያዎች ትንሽ ለቤት የሚያደርገው ኮንስተንት የሆነ አፕዴት ስላለ ጊዜው ልጆች ተጠቃሚ ምናምንም የተለያዩ ኢንፎርሜሽኖች ያለ አፕዴት ስለሚደረጉ ከረንት የሆኑ ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል።
አሳባቸውን የሰጡን ሃንስ ጋርበን እና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ መልኩ ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት?
አንድ ምናምነው ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዛን ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው ምናምነው ፕላትፎርሙም ላይ ተገብር የቻልነው ሀሳብ እሱ ነው በሀሳብ ደረጃ። ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለው ይዘን የተነሳ ነው በዛ የተነሳ ነው። እና እነዚህ ያጠሩ የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት በቦታ ውስጥ ለነበርኩት እንደደረጋለሁ የተሻለ መኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያለበት ቦታ ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ የሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውን ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው።
ቆይታችንን ከማጠቃለላችን በፊት አንድ መጨረሻ ጥያቄ። ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን ይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄ እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል?
በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት የቴክኒካል ሰፖርት ነው። ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ። ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ ሪሶርሶች እንዴት መጠቀም እንደምንችል የሚነግረን የሆነ አካል ቢኖር ኦር ላይክ ሰፖርት ቢኖር ለዛ አይቲንክ በጣም የሚጠቅመው ለስታርታፖች እሱ መሰለኝ። አይዲያ ሁሉም ሊኖር ይችላል፣ ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፈልጋል።
የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ዴን የሚባል ኮሚኒቲ ውስጥ አባልም ነኝ፣ እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚኒቲ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እያገኘሁ ነው ያለው።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።